ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬውን የአዲሱን የኬንያ ፕሬዚዳንት ዊሊያም ሩቶን የአዲስ አበባ ጉብኝት የተመለከተ ዘገባ ደርሶናል። በዕለቱ አብይ ርዕስ እንመለከታለን። በመጽሔቱ ክፍለ ጊዜ
የዚህ ኃላፊነት የተሰጠው ተፈናቃዮችን የመጠበቅ፣ ድጋፍ የማቅረብ፣ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተጽዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው ዓመታዊ ሪፖርታችን ላይ አካተናል።
የኢትዮጵያ ሰብአዊ መብት ጉዳዮች ኮሚሽን ስደተኞችና ተፈናቃዮች ጉዳይ ኃላፊ እንጉዳይ መስቀሌን ድምጽ ነው የሰማችሁት። ዝርዝሩን ይዘናል። በደቡብ አፍሪካ የሚደረገው የኢትዮጵያና የፌዴራሉ መንግስትና የህወሓት የሰላም ንግግር ሌላው በመጽሔት ክፍለ ጊዜ የምንመለከተው ርዕስ ነው። ሐሙስ መስከረም 26 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጅ አሉላ ከበደ፣ የዕለቱ አቀናባሪ ብርሃን ኃይሉ፣ እንዲሁም በምህንድስናው ጆናታን ወከር ተሰይመዋል። ቆንጂት ታየናት የዕለቱ ዋና አዘጋጅ፣ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ ዘልቃለን። አሁን የሰዓቱን የዓለም ዜና ከእንግድ ወልዴ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። አዲሱ የኬንያ ፕሬዝደንት ዊሊያም ሩቶ ዛሬ በአዲስ አበባ የአንድ ቀን የሥራ ጉብኝት አድርገዋል። ዛሬ በኢትዮጵያ አንድ ቀን የሥራ ጉብኝት ያደረጉት የኬንያው ፕሬዝደንት ዊሊያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ አገሮች ድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዝደንት ሩቶ በትዊተር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ኢትዮጵያ የላሙ ወደብን ለደቡብ ኢትዮጵያ ክፍል እንደ መነሻ ወደብ እንድትጠቀም ፕሬዝዳንቱ ጠቅላይ ሚኒስትር አብይን ስለመጠየቃቸውም ጽሕፈት ቤታቸው ገልጿል። አዲሱ የኬንያ ፕሬዝደንት ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ሥራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዝደንቱ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው አመሻሹ ላይ ወደ አገራቸው ተመልሰዋል። አድማጮች፣ ዝርዝር ዘገባው በመጽሔት ክፍለ ጊዜያችን ይኖረናል። በደቡብ አፍሪካ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ብለዋል። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውንም ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪካ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትናንት ማሳወቁ ይታወሳል። ሁለቱም አካላት ጥሪውን መቀበላቸው ከአውሮፓ ህብረት ድጋፍ ተችሮታል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ፣ ኬንያና እንዲሁም ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ ጉዳይ አዲስ አበባ የሚገኙ ዲፕሎማሲያዊ ምንጮች የአፍሪካ ህብረት ዋናው የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ብለዋል። አድማጮችን ጉዳይ በተመለከተ ሰፋ ያለ ዘገባ በዕለቱ አብይ ርዕስ ይኖረናል። የኡጋንዳ የጤና ጥበቃ ሚኒስቴር አራተኛው የጤና ባለሙያ በኢቦላ መሞቷን ትናንት አስታውቋል። እስካሁን 11 ሰዎች በበሽታው መሞታቸው ተነግሯል። የሱዳን ኢቦላ የተባለው የበሽታው አይነት ወረርሽኝ ባለፈው ወር በኡጋንዳ የጀመረ ሲሆን የዛየር ኢቦላ የተሰኘው ዝርያ ሀገር ውስጥ ተሰራጭቶ ሊሆን ይችላል በሚል ጥርጣሬ ምርመራ በመካሄድ ላይ ነው። የቪኦኤዋ ሀሊማ አቱማኒ ከካምፓላ እንደዘገበችው የ58 ዓመቷ ማደንዘዣ ሰጪ የነበረችው የጤና ባለሙያ ለ17 ቀናት ከበሽታው ጋር ከተፋለመች በኋላ ትናንት አርፋለች። ማርጋሬት ናቢሱቢ ከሁለት ዓመት በኋላ ጡረታ የመውጣት እቅድ ነበራት። የኡጋንዳ የሕክምና ማህበር ለጤና ባለሙያዎች በቂ የሆነና ራሳቸውን ከወረርሽኙ የሚከላከሉበት የሕክምና ቁሳቁስ እንዲሰራጭ ጥሪ ሲያደርግ የቆየ ሲሆን እስከ አሁንም መልካም ምላሽ እያገኘ እንደሆነ አስታውቋል። ኡጋንዳ የኢቦላ በሽታ መጀመሪያ በአንድ አውራጃ መግባቱን ያወጀችው መስከረም 10 2015 ሲሆን ከዛ ወዲህ ወደ አራት አውራጃዎች ተሰራይቷል። የዛይር ኢቦላ የተሰኘው የበሽታው አይነት ተከስቶ እንደው የጤና ጥበቃ ሚኒስቴሩ ገና አላረጋገጠም። መገኘቱ ከታወቀ ከ3 ዓመት በኋላ በድጋሚ ሊከሰት መሆኑ ነው። ለዛይር ኢቦላ በአሁኑ ወቅት አስተማማኝ ክትባት የለም። የሱዳኑ ኢቦላ መጀመሪያ የታየው በሱዳን ደቡባዊ ክፍል በእንደ አውሮፓውያን አቆጣጠር 1976 ነው። ከዛ ወዲህ በሽታው ለበርካታ ጊዜ ተከስቶ የነበረ ቢሆንም የከፋው ግን በእንደ አውሮፓውያን አቆጣጠር 2000 ዓመተ ምህረት በኡጋንዳ ተከስቶ የነበረውና የ200 ሰዎችን ሕይወት የቀጠፈው ነው። ከፍተኛ መጠን ያለው የወቅቱ ዝናብ በፈጠረው ጎርፍ ሳቢያ በአብዛኛው የሱዳን ክፍል ጉዳት መድረሱ እንደቀጠለ ነው። በአስር ሺዎች የሚቆጠሩ ቤቶችና የእርሻ መሬቶች በጎርፉ ወድመዋል። ጎርፉ ወሳኝ የሆኑ መሰረተ ልማቶችን በማውደሙ እንደ ኮሌራ ያሉ የውሃ ወለድ በሽታዎች ወረርሽኝ እንዳይከሰት ተሰግቷል። የተባበሩት መንግስታት እንደሚለው በዚያ ዓመት ካለወቅቱ በጊዜ የጀመረው ዝናብ የ258,000 ሰዎችን ሕይወት አተራምሷል። በርካታ መንደሮች ሲጥለቀለቁ ከሱዳን 18 ግዛቶች ውስጥ 15ቱ በውሃ ታጥበዋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው የናይል ወንዝ፣ ነጭ ናይል፣ ምዕራብ ኮርዶፋን እና ደቡብ ኮርዶፋን የተባሉ ግዛቶች በጎርፉ እጅግ ተጠቅተዋል። የማስተባበሪያ ቢሮው በአብዛኛው ሕፃናትና ሴቶች የሚገኙባቸው 30,000 ለሚሆኑ ሰዎች ንጹህ የመጠጥ ውሃ ተደራሽነትን ለማሻሻል እየሰራ መሆኑ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቡርኪና ፋሶ ያለፈው ሳምንት መፈንቅለ መንግስት ወቅት በርካታ ሲቪሎችና የሰራዊት አባላት የሩሲያን ሰንደቅ ዓላማ በአደባባይ ሲያውለበሉ መታየታቸው ለምን ይሆን ሲል የቪኦኤው ሄንሪ ዊልኪንስ ባደረገው ማጣራት የሩሲያ የሐሰት መረጃ ስርጭት በዚህኛው የቡርኪና ፋሶ መፈንቅለ መንግስት ሚና እንደነበረው ማወቅ ተችሏል። ዊልኪንስ ከዋጋድጉ በላከው ዘገባ መሰረት ባለፈው እሁድ አዲሱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ የቀድሞው ሁንታ መሪና ጊዜያዊ የአገሪቱ ፕሬዝዳንት የነበሩትን ፖል ሄንሪ ዳሚባን ባስወገዱ በሁለተኛው ቀን አንዱ ወታደራቸው ከአንድ የተሰረቀ የተመድ ወታደራዊ ተሽከርካሪ ውስጥ የሩሲያን ባንዲራ ይዞ ብቅ ብሏል። በወቅቱ ጥንቅጧ በወጣው ዋጋዶጉ በሚገኘው የፈረንሳይ ኤምባሲ የተሰባሰቡ ተቃዋሚ ሰልፈኞችም የሩሲያን ባንዲራ አውለብልበዋል። የፈረንሳይን አጋርነት በሩሲያ መተካት እንደሚፈልጉም ተናግረዋል። ኮንስታንቲን ጉየቭ የተባሉና በኔዘርላንድ መቀመጫውን ያደረገ የጥናት ተቋም ተመራማሪ እንዳሉት በጎረቤት ማሊ በነበረው መፈንቅለ መንግስት ሩሲያን የሚደግፉ የሚዲያ ውጤቶች ሁንታው የሽግግር ዕድሜውን ለማራዘም መወሰኑን ባሳወቀበት ወቅት ተሰራይተው ነበር። በኋላም ዋግነር ግሩፕ የተሰኘው የሩሲያ ቅጥረኛ ወታደራዊ ቡድን ወደ ሀገሪቱ እንዲጋበዝ የሚወተውቱ የሚዲያ ውጤቶች ተሰራይተዋል። አጨቃጫቂውን ዋግነር ግሩፕ የመሰረቱት የቭጌኒ ፕሪጎዚን ለአዲሱ ሁንታ መሪ ኢብራሂም ትራኦሪ በይፋ ድጋፋቸውን ገልጸዋል። ኤፍፒ እንደዘገበው ትራኦሬና ሰዎቻቸው አስፈላጊውን ነገር ለህዝባቸው ፈጽመዋል ሲሉ የዋግነር ግሩፕ መስራቹ ተናግረዋል። ፈረንሳይ በቡርኪና ፋሶ ለ7 ዓመታት ከኢስላሚክ ስቴት እና አልቃይዳ ጋር ግንኙነት ካላቸው አክራሪ የእስልምና ኃይሎች ጋር ለነበረባት ፍልሚያ አጋር ነበረች። አሁን ግን ሩሲያውያኑ በተሻለ የቡርኪና ፋሶን ችግር ይቀርፋሉ የሚል አስተሳሰብ እያየለ መጥቷል። ለአሁኑ የተወሰነና ጊዜያዊ ጠቃሚ ውጤት ቢኖረውም ለወደፊቱና ለዘለቀታው ግን ሩሲያ የቡርኪና ፋሶን ጸጥታ በተመለከተ ከጥቅሟ ይልቅ ጉዳቷ ይመዝናል ሲሉ ተንታኞች ተናግረዋል ሲል ሄንሪ ዊልኪንስ ሪፖርቱን አጠቃሏል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በአውሮፓ ትልቁን የኒውክሌር ማመንጫ የያዘችውንና የዩክሬን ግዛት የሆነችውን ዛፖሪዥያንና ሌሎች 3 ግዛቶችን ወደ አገራቸው እንደሚጠቀልሉ ትናንት በሕግ ላይ በመፈረም ካሳወቁ በኋላ በዛፖሪዥያ ላይ በመኖሪያ ሕንፃዎች ላይ ዛሬ በተፈጸመ ድብደባ ቢያንስ 2 ሰዎች ሳይሞቱ እንዳልቀረ ባለሥልጣናት ተናግረዋል። የዛፖሪዥያ ሀገረ ገዢ በቴሌግራም መተግበሪያ ባሰራጩት መልእክት 5 ሰዎች በፍርስራሽው ስር ተጠምደዋል። የዛፖሪዥያ ክልል በአብዛኛው በሩሲያ ቁጥጥር ስር ሲሆን ከተማዋን ግን አሁንም ዩክሬን ትቆጣጠራለች። በአውሮፓ ትልቁ የኒውክሌር ማመንጫ በሚገኝበት ዛፖሪዥያ እየተካሄደ ያለው ድብደባ የኒውክሌር አደጋ እንዳያስከትል ተሰግቷል። የተመድ አቶሚክ ኃይል ኤጀንሲ ኃላፊ ራፋኤል ግሮሲ በዚህ ሳምንት ኪቭንና ሞስኮን እንደሚጎበኙ ታውቋል። በኒውክሌር ማመንጫው አካባቢ የደህንነት ቀጠና መፍጠር ከምንጊዜውም በላይ አሁን አስፈላጊ ነው ሲሉ ግሮሲ ዛሬ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ በዛሬው የምሽት መልእክታቸው ጦራቸው 3 ግዛቶችን መልሶ መቆጣጠሩን አስታውቀዋል። 3 ግዛቶች ሩሲያ ከድንበራው ጋር መከላከሏን ባስታወቀችው ኬርሶን ክልል የሚገኙ ናቸው። የበንዲን እንዳለ የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ኃላፊ የሆኑት ሳማንታ ፓወር ዛሬ በዩክሬን መዲና ኪየቭ ተገኝተዋል። ድርጅቱ እንዳለው ኃላፊዋ በዛ የሚገኙት ከመንግስት ባለስልጣናት፣ ገበሬዎች፣ ጋዜጠኞች፣ ነጋዴዎችና ከኃይል ማመንጫ ሰራተኞች ጋር የዩክሬንን ህዝብ በተቀላጠፈ መንገድ መርዳት የሚቻልበትን ለመንከር ነው። ነጻነታቸውን ለማስነካት ከጭካኔ ጥቃት ራሳቸውን የሚከላከሉበት በኃይል የተያዙ መሬቶቻቸውን የሚያስለቅቁበት ለቀስቃዛው የበረዶ ወቅት የሚዘጋጁበት እንዲሁም ዲሞክራሲያዊ ተቃውሞቻቸውንና የህግ የበላይነትን የሚያጠናክሩበት ይህ ወቅት ለዩክሬናውያን ወሳኝ ወቅት ነው ሲሉ ሳማንታ ፓወር በትዊተራቸው ጽፈዋል። በመጨረሻ ማድማጮች ፍልሰተኞችን የያዙ 2 ጀልባዎች ሰምጠው ቢያንስ 15 ሰዎች እንደሞቱ የግሪክ ባህር ጠረፍ ጠባቂዎች ዛሬ አስታውቀዋል። በተለያዩ 2 አደጋዎች ከሰመጡት ጀልባዎች አንዱ 40 ፍልሰተኞችን የያዘ ሲሆን ሌስቦስ በተባለችውና ከቱርክ አቅራቢያ በመትገኝ ደሴት አጠገብ ሰምጧል ሲሉ ባለስልጣናት ተናግረዋል። በዚህ አደጋ 15 አስክሬኖች ሲወጡ 5ቱን ሰዎች ግን ከሞት መታደግ ተችሏል። የተቀረቱን ፍለጋ እንደቀጠለ ነው። ኪቲራ ከተባለችው ደሴት አጠገብ በደረሰው በሌላኛው 2ኛ አደጋ 30 ፍልሰተኞችን ማትረፍ ተችሏል። ጀልባ የሰመጠችው ከትልቅ ቋጥኝ ጋር ከተጋጨች በኋላ ነው ተብሏል። 2ቱም ጀልባዎች በሰዓት እስከ 100 ኪሎ ሜትር ፍጥነት ከሚነጉደው ንፋስ ጋር እየታገሉ በመቅዘፍ ላይ ነበሩ ሲሉ ባለስልጣናት ተናግረዋል። ፍልሰተኞች ግሪክ ለመድረስ በቱርክ በኩል ያቋርጣሉ። ህገወጥ አስተላላፊዎች ግን ኤጂያን ባህር ላይ ካለው ቁጥጥር ለማምለጥ አደገኛ የሆኑ መስመሮችን ይጠቀማሉ። አድማጮች ለምሽቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር እስከ 4 ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሙስ መስከረም 26 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲታይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጂት ታየ፣ ለዌብና ማህበራዊ መገናኛ ቅንብሮች ደግሞ አባየው ገበያዋለች። የስቱዲዮ ምስልና ድምጽ አቀናባሪያችን ራም ማክሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ መወስዳችሁ። ቀደም ብለን በመግቢያው ያስተዋወቅ ነው ዛሬ በኢትዮጵያ የአንድ ቀን የስራ ጉብኝት ያደረጉት የኬንያው ፕሬዝዳንት ዊሊያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱ የሁለቱ አገሮች ድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር ሲሉ ፕሬዝዳንት ሩቶ በትዊተር ገጻቸው ባሰፈሩት መልእክት አስታውቀዋል። የኢትዮጵያ የላሙ ወደብን ለደቡብ የኢትዮጵያ ክፍል እንደመነሻ ወደብ እንድትጠቀም ፕሬዝዳንቱ ለጠቅላይ ሚኒስትር አብይ ጥያቄ ማቅረባቸውንም ጽህፈት ቤታቸው ገልጧል። አዲሱ የኬንያ ፕሬዝዳንት ሩቶ ከጠቅላይ ሚኒስትር አብይ ጋር በመሆን በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ በይፋ ማስጀመራቸውንም በትዊተር ገጻቸው አስታውቀዋል። ፕሬዝዳንቱ በኢትዮጵያ ያደረጉት የአንድ ቀን ቆይታ ተጠናቆ አመሻሹ ላይ ወደ አገራቸው ተመልሰዋል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ ደቡባዊ ጎረቤት ኬንያ ፕሬዝዳንት ዊሊያም ሩቶ በኢትዮጵያ ለሚያደርጉት ይፋው የስራ ጉብኝት ዛሬ ረፋድ ላይ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው በፕሬዝዳንት ዊሊያም ሩቶ ከሚመራው የኬንያ ልዑካን ቡድን ጋር በጠቅላይ ሚኒስትር ጽህፈት ቤት የሁለትዮሽ ውይይትም አድርገዋል። ውይይቱ የሁለቱን አገራት የድንበር ተሻጋሪ ንግድ ማሳደግ ላይ ያተኮረ ነበር በርሲሉ ፕሬዝዳንት ሩቶ በትዊተር ገጻቸው ባሰፈሩት ጽሑፍ ገልጸዋል። የሀገራቱ የረጅም ጊዜ ግንኙነትና ያላቸው ቅርበት ለዚህ አስተዋጽኦ እንደሚኖረው የጠቆሙት ፕሬዝዳንቱ አክለውም የኬንያና የኢትዮጵያ አጋርነት ለጋራ ተጠቃሚነታችንና ለቀጠናዊ መረጋጋት የማዕዘን ድንጋይ ነው ብለዋል። የፕሬዝዳንት ሩቶ ጽህፈት ቤት ደግሞ ኢትዮጵያ የላሙ ወደብን ለደቡቡ የኢትዮጵያ ክፍል እንደመነሻ ወደብ እንድትጠቀም ፕሬዝዳንቱ ጠቅላይ ሚኒስትር አብይን ጠይቀዋል ሲል በትዊተር አድራሻው መጀመሩ አመልክቷል። እስከ 3 ምዕራፍ ግንባታው የተጠናቀቀው የላሙ ወደብ ከሞምባሳ ቀጥሎ የኬንያ ሁለተኛው የትራንስፖርት መሰረተ ልማት ኮሪደር ሲሆን ሀገሪቱን ከደቡብ ሱዳንና ኢትዮጵያ ጋር የሚያስተሳስር ነው። በአሁን ወቅት ከ95 በመቶ በላይ ለሚሆነው የወጪ ገቢ ንግድ እንቅስቃሴዋ የጅቡቲ ወደብን በመጠቀም ላይ የምትገኘው ኢትዮጵያ ሌሎች የጎረቤት ሀገራት ወደቦችንም በአማራጭነት ለመጠቀም ጥረቶችን በማድረግ ላይ መሆኗ ይታወቃል። ኢትዮጵያ የላሙን ወደብ እንድትጠቀም በዛሬው ውይይታቸው ፕሬዝዳንት ሩቶ ላቀረቡት ጥሪ የጠቅላይ ሚኒስትር አብይ አህመድ ምላሽ ምን እንደሆነ ግን ለጊዜው አልታወቀም። ሁለቱ መሪዎች ከንግድና ምጣኔ ሀብታዊ ጉዳዮች በተጨማሪ የተወያዩባቸው ሌሎች ጉዳዮች ስለመኖራቸው የታወቀ ነገርም የለም። ይሁን እንጂ በምርጫ አሸንፈው የኬንያን የፕሬዝዳንትነት መንበር በቅርቡ የተረከቡት ፕሬዝዳንት ሩቶ የቀድሞውን ፕሬዝዳንት ኡሁሩ ኬንያታን የኢትዮጵያና የዲሞክራሲያዊ ሪፐብሊክ ኮንጎ የሰላም ልዑክ አድርገው መሾማቸውን በበዓለ ሲመታቸው ዕለት መግለጻቸው ይታወሳል። ይህም የቀድሞው ፕሬዝዳንት የኬንያ መንግስትን በመወከል በሁለቱ ሀገራት የጀመሩትን የሰላም ጥረት እንዲቀጥሉ እድል የሚሰጥ ነው። ፕሬዝዳንት ኬንያታ በደቡብ አፍሪካ በቅርቡ ይጀምራል በተባለው የኢትዮጵያ መንግስትና የህወሓት የሰላም ውይይት ላይ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ ደጋፊ ሆነው እንዲሳተፉ በህብረቱ መሰየማቸው የሚታወስ ነው። አዲሱ የኬንያ ፕሬዝዳንት ዊሊያም ሩቶ በዛሬው የኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን ከትናንት በስቲያ የተመረቀውን የሳይንስ ሙዚየምም ጎብኝተዋል። በቅርቡ በኢትዮጵያ የስልክ አገልግሎት መስጠት የጀመረውን የኬንያውን ሳፋሪኮም ኩባንያ ስራ ከጠቅላይ ሚኒስትር አብይ ጋር በይፋ ማስጀመራቸውንም ፕሬዝዳንቱ በትዊተር ገጻቸው አስታውቀዋል። የኬንያ ፕሬዝዳንት ሆነው ቃለ መሐላ ከፈጸሙ በኋላ በኢትዮጵያ የመጀመሪያ ይፋዊ የስራ ጉብኝታቸውን ያደረጉት ዊሊያም ሩቶ በኢትዮጵያ ያደረጉትን የአንድ ቀን ቆይታ አጠናቀው ዛሬ አመሻሽ ላይ ወደ አገራቸው ተመልሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ወደ ተከታዩ የመጽሔት ርዕስ ስንሻገር በደቡብ አፍሪካ በሚደረገው የሰላም ንግግር ላይ ለመሳተፍ ዝግጁ መሆኑን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ በመስጠት ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ነው ያሉት። ሆኖም የሰላም ውይይት ጥሪ ከመቅረቡ በፊት ያልተመካከርንበት ከመሆኑ ጋር በተያያዘ ማብራሪያ ያስፈልገናል ያሏቸውን ነጥቦች አንስተዋል። የኢትዮጵያ መንግስትም የአፍሪካ ህብረት በደቡብ አፍሪካ የሰላም ንግግር እንዲጀመር ያቀረበውን ጥሪ መቀበሉን ትላንት ማስታወቁ ተዘግቧል። ሁለቱም አካላት ጥሪውን መቀበላቸው ከአውሮፓ ህብረት ድጋፍ ተችሮታል። ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ኬንያና ኢትዮጵያ ከሶስት ቀናት በፊት ማቅናታቸው ተዘግቧል። በተያያዘ የአፍሪካ ህብረት ዋና የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲሉ አዲስ አበባ የሚገኙ የዲፕሎማቲክ ምንጮች አስታውቀዋል። ለዚህም ዝርዝር ኬኔዲ አባተ።
የትግራይ ክልል መንግስት በደቡብ አፍሪካ በሚደረገው የሰላም ድርድር ላይ ለመሳተፍ ዝግጁ ነው ሲሉ የህወሓት ሊቀመንበርና የትግራይ ክልልን በፕሬዝዳንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ጥሪ ምላሽ ሰጥተዋል። ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጻፉት ደብዳቤ ላይ ግጭቱን በሰላማዊ መንገድ ለመፍታት ቁርጠኛ አቋም ይዘናል ያሉት ዶክተር ደብረጽዮን ለሰላም ሂደቱ ጠቃሚ ይሆናል ያሉት ግጭት የማቆም ጉዳይ የሰላም ንግግር ግሩ ዋና አጀንዳ አካል ስለመሆኑ ማወቅ እንደሚፈልጉም አንስተዋል። የአፍሪካ ህብረት የሰላም ውይይት ጥሪ ደብዳቤ በሁለቱ ወገኖች መካከል በደቡብ አፍሪካ የፊታችን መስከረም 28 ይጀምራል የተባለውን የሰላም ውይይት በኢትዮጵያ ፌደራላዊ መንግስትና በህወሓት መካከል የተቀናጀና ቀጣይነት ያለው ሽምግልና እንዲኖር መሰረት ለመጣል በተዘጋጁ የድርድር መርሆች፣ የአጀንዳ ጉዳዮች፣ የአሰራር ዘዴዎችና የጊዜ ሰሌዳዎች ላይ ይመክራል ተብሎ እንደሚጠበቅ አብራርቷል። ትናንት መስከረም 25 በጻፉት ደብዳቤ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክ ተዘጋጅተናል ያሉት ዶክተር ደብረጽዮን የሰላሙ ውይይት ጥሪው ከመቅረቡ በፊት ያልተመካከርንበት በመሆኑ ማብራሪያ ያስፈልገናል ያሏቸውን ነጥቦችም አንስተዋል። እነዚህም በአፍሪካ ህብረት ከተጠቀሱት አካላት ባለፈ በተሳታፊነት በታዛቢነት ወይም በዋስትና ሰጪነት የሚጋበዙ ተጨማሪ አካላት ይኖሩ እንደሆን ለዓለም አቀፉ ማህበረሰብ ምን አይነት ሚናዎች ለመስጠት እንደታሰበ እንዲሁም የጉዞና የደህንነት ዝግጅቶችን የመሳሰሉ ለድርድር ቡድናችን የሚደረጉ ያሏቸውን አቅርቦቶች የተመለከቱ ናቸው። የሰላም ንግግር እንዲጀመር ባለፈው ቅዳሜ ጥሪ ያቀረበው የአፍሪካ ህብረት የሰላም ንግግሮቹ በህብረቱ የአፍሪካ ቀንድ ተወካይና በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄዱ ጠቅሶ ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ ገልጿል። ስለሌሎች ተሳታፊዎችና ስለዓለም አቀፉ ማህበረሰብ ሚና ግን ደብዳቤው አላብራራም። በህብረቱ ኮሚሽን ሊቀመንበር የተጻፈው ደብዳቤ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና የቀድሞዋ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉሙዚሌ ሚላምቦ ንጉካ በሰላም ውይይቱ ላይ የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ረዳት በመሆን እንደሚሳተፉ አመልክቷል። የአፍሪካ ህብረት ዋናው የሽምግልና ቡድን በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በተባበሩት መንግስታትና በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ ታዛቢዎች ይደገፋል ሲል በአዲስ አበባ የሚገኝ አንድ ዲፕሎማሲያዊ ምንጭ ማረጋገጡን ፍሬድ ሃርተር ለአሜሪካ ድምጽ ዘግቧል። በውይይቱ ላይ በታዛቢነት ይሳተፋሉ ስለተባሉት አካላት ከኢትዮጵያ መንግስትና ከህወሓት በኩል ግን የተባለ ነገር የለም። ህወሓት በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበል በቅርቡ ከማሳወቁ በፊት በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ላይ እምነት የለኝም ሲል ከህብረቱ በተጨማሪ ዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታትም የአደራዳሪነት ሚና እንዲኖራቸው የሚል አቋም ይዞ መቆየቱ ይታወሳል። ከአፍሪካ ህብረት ውጭ አደራዳሪ አልፈልግም ያለው የኢትዮጵያ መንግስት በበኩሉ ከህብረቱ ውጭ ያሉ ዓለም አቀፍ አካላት ለሰላም ድርድሩ ድጋፍ በማድረግ ብቻ እንዲሳተፉ የሚል አቋም ነው የያዘው። ውይይቱን በተመለከተ በትናንትናው ዕለት ማብራሪያ የጠየቅናቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አስፈላጊ ሆኖ ሲገኝ ከተደራዳሪዎች ጋር በመመካከር ዝርዝር መረጃ እናቀርባለን የሚል ምላሽ መስጠታቸውን መዘገባችን ይታወሳል። ህወሓት የአፍሪካ ህብረት መራሹን የሰላም ሂደት እንደሚቀበል በመስከረም ወር መጀመሪያ ላይ በማሳወቅ ከፌደራል መንግስቱ ጋር የሚስማማ አቋም መያዙ ከታወቀ ከሶስት ሳምንታት በኋላ ነው ህብረቱ የደቡብ አፍሪካውን የሰላም ውይይት ማዘጋጀቱን ያስታወቀው። ህወሓት የአፍሪካ ህብረትን የውይይት ጥሪ መቀበሉን ባሳወቀበት ደብዳቤው የማብራሪያ ጥያቄዎችን ቢያነሳም የአፍሪካ ህብረት ጥሪ መንግስት ከዚህ በፊት ያቀረባቸውን አቋሞች የተጠበቀ ሆኖ ተገኝቷል ሲል ጥሪውን መቀበሉን ትናንት ያሳወቀው የኢትዮጵያ መንግስት በበኩሉ መሰል ጥያቄ ስለማንሳቱ የጠቀሰው ነገር የለም። ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ አቋሙን ሲገልጽ መቆየቱንም መንግስት አመልክቷል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ሲሉ በትዊተር ገጻቸው አስታውቀዋል። የአውሮፓ ህብረትም የሰላም ውይይት ጥሪው ተቀባይነት ማግኘቱን እንደሚደግፍ አስታውቋል። የህብረቱ የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፍ ቦሬል በቅርቡ በደቡብ አፍሪካ ይጀምራል በተባለው ድርድር ላይ ለመሳተፍ የኢትዮጵያ መንግስትና የትግራይ ክልል መንግስት ለአፍሪካ ህብረት ጥሪ በግልጽ ቁርጠኝነታቸውን ማሳወቃቸውን የአውሮፓ ህብረት ይደግፋል ሲሉ በትዊተር ገጻቸው ባስተላለፉት መልእክት ገልጸዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር አገራቸው ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት ለማስቀጠል የሰላም ውይይቱ ይደረጋል ወደ ተባለበት ደቡብ አፍሪካ እንዲሁም ወደ ኬንያና ኢትዮጵያ ለ15 ቀናት ለሚያደርጉት ቆይታ ከ3 ቀናት በፊት ማቅናታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለወቅታዊ ዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ በኬንያ ከሚደረገው በደቡብ አፍሪካ ከሚደረገው ንግግር ወደ ተፈናቃዮችን የሚመለከቱ ርዕሶች ወስደናል። በኢትዮጵያ የተፈናቃዮች ጉዳይን የሚከታተል ራሱን የቻለ ተቋምና ብሔራዊ የሕግ ማዕቀፍ አለመኖሩ በሰብአዊ መብቶች ጥበቃ ላይ ክፍተት መፍጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጠ። በኮሚሽኑ የስደተኞች ተፈናቃዮችና ፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀል እንደተናገሩት የኮሚሽኑ የ2014 ዓመተ ምህረት የተፈናቃዮች ጥበቃን አስመልክቶ ባደረገው ክትትል የህግ ማዕቀፍና ተቋማዊ መዋቅር አለመኖር በተፈናቃዮች ጥበቃ ላይ ክፍተት መፍጠሩ ሁለት ቁልፍ ጉዳዮች እንደነበሩ ለይተዋል ነው ያሉት። በአመቱ የነበረውን የተፈናቃዮች ሁኔታ በማስመልከት አስተያየት ሰጡት የአፋር ክልል አደጋ መከላከል ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን በበኩላቸው የህግ ማዕቀፍና የተቋማዊ አደረጃጀቶች ክፍተት በአመቱ ለታዩ ችግሮች አስተዋጽኦ ቢያደርጉም ብቻውን መፍትሄ ያመጣል ብዬ ግን አላምንም ነው ያሉት። በጉዳዩ ላይ ከፌደራል መንግስት ኃላፊዎች አስተያየት ለማግኘት እስካሁን ያደረግነው ጥረት ለጊዜው አልተሳካም። እንደደረሰንም እናቀርባለን። ገብረ ሚካኤል ገብረ መድን ተከታዩን አጠናቅሯል።
በተገባደደው አመት በተፈናቃዮች ጥበቃ ዙሪያ የነበሩ ክፍተቶችን የሚያሳይ አመታዊ ሪፖርት ማውጣቱን የሚገልጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በአመቱ የታዩትን ችግሮች ለይቻለሁ ብለዋል። በ2014 ዓመተ ምህረት በተፈናቃዮች ጥበቃ ላይ ክፍተት ከፈጠሩት ጉዳዮች አንዱ ራሱን የቻለ የተፈናቃዮች ተቋም አለመኖር እንደሆነም በኮሚሽኑ የስደተኞች የተፈናቃዮችና የፍልሰተኞች መብቶች ተጠባባቂ ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምጽ ገልጿል።
በኢትዮጵያ የተፈናቃዮች ጥበቃ አስመልክቶ ራሱን የቻለ ተቋም ወይም የዚህ ኃላፊነት የተሰጠው ተፈናቃዮችን የመጠበቅ ድጋፍ የማቅረብ መልሶ የማቋቋም ሂደቱን የመምራት ኃላፊነት የተሰጠው ተቋም አለመኖሩ የተፈናቃዮችን ጥበቃ ላይ ትልቅ አሉታዊ ተጽዕኖ የፈጠረ ጉዳይ መሆኑን በዚሁ ባወጣነው አመታዊ ሪፖርታችን ላይ አካተናል።
ተፈናቃዮችን የሚመለከት የህግ ማዕቀፍ አለመኖርም በተፈናቃዮች የሰብአዊ መብት ጥበቃ ላይ ክፍተት መፍጠሩን ተጠባባቂ ዳይሬክተሯ ተናግረዋል።
በሀገር አቀፍ ደረጃ ተፈናቃዮችን አስመልክቶ ለነሱ ከመፈናቀል በፊት በመፈናቀል ወቅት እንዲሁም ደግሞ ከመፈናቀል በኋላ በዘላቂ መፍትሄ ማፈላለግ ሂደቱ ላይ ያላቸው መብት ምንድነው? የመንግስት ግዴታ ምንድነው? ሌሎች የዓለም አቀፍ ድርጅቶች ያሏቸው ግዴታዎችስ ምንድናቸው? የሚለውን አስመልክቶ ብሔራዊ ህግ ወይም ደግሞ ዶሜስቲክ ሊጋል ፍሬምወርክ አለመኖሩ እንደ ትልቅ ክፍተት ያየነው ነው።
በ2014 ዓመተ ምህረት ስለነበረው የተፈናቃዮች ሁኔታን በሚመለከት አስተያየት የሰጡት የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ከህግ ማዕቀፍና ከተቋማት አደረጃጀት አኳያ ክፍተቶች ቢኖሩም እነዚህ ብቻቸውን ግን ችግሩን ይፈቱት ነበር ብዬ አላምንም ብለዋል።
በዓለም አቀፍ ደረጃ እንደሚታወቀው የስደተኞች፣ የተመላሾች፣ የሀገር ውስጥ ተፈናቃዮች እንዴት ማኔጅ እንደሚደረጉና በማን አይነት ተቋማት እንደሚመሩ የተደነገጉ ህጎች አሉ። በኢትዮጵያ አኳያ ግን የተፈናቃዮች ጉዳይ እንደተባለው ከህግ ማዕቀፍ አንጻር ያው ክፍተት ይታያል። ከተቋማት አደረጃጀት አንጻርም ክፍተትም አለው። ነገር ግን የተሰጠውን አስተያየት 100% ባልስማማም ይህንን ራሱ የቻለ ተጽዕኖ ያለው ነገር መሆኑን ተገምግሟል። ያ ራሱ የቻለ ተጽዕኖ አለው። ነገር ግን ብቸኛ መፍትሄ ብዬ አላምንም። ነገር ግን የተቋም አደረጃጀት ወይም ባለቤትነት ጥያቄ ስለሆነ እሱ ላይ ቢሰራ ምናልባት ችግሮችን በተወሰነ መልኩ ሊያጣሪል ይችላል ማለት ነው።
በአመቱ ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታም በቂ እንዳልነበር እንጉዳይ መስቀሌ ገልጿል።
ኮሚሽኑ ባከናወናቸው ክትትሎች እንደ ትልቅ ክፍተት የታየው ለተፈናቃዮች የሚደረገው ወይም የሚቀርበው ሰብአዊ ድጋፍ በአብዛኛው ወቅቱን የጠበቀ አለመሆኑ፣ በቂ አለመሆኑ፣ ተደራሽ አለመሆኑን ማረጋገጥ ችለናል። በተለይ ደግሞ ተፈናቃዮች ውስጥ ተጨማሪ ድጋፍ የሚሹ ወይም ልዩ ድጋፍ የሚሹ ተፈናቃዮች እንደመኖራቸው በተለይ ህፃናት ተፈናቃዮች፣ ሴቶች፣ አካል ጉዳተኞች፣ አረጋውያንን አስመልክቶ የሚቀርቡ ድጋፎች የነሱን ፍላጎቶች መሰረት ያደረጉ አለመሆናቸው በተለይ በእነዚህ ቡድኖች ላይ ያለውን የሰብአዊ መብት አጠባበቅ ክፍተት የበለጠ አጉልቶታል ማለት ነው።
አቶ መሐመድ ሁሴን በአፋር ክልል የነበረውን ሁኔታ ሲናገሩ ከክልሉ ጠቅላላ ህዝብ 3/4 ያህሉ ወይም ደግሞ 1.6 ሚሊዮን የሚሆነው ህዝብ በጦርነትና በተፈጥሯዊ አደጋዎች መፈናቀሉን ገልጿል። ለተፈናቃዮች ሲቀርብ የነበረው ሰብአዊ እርዳታ ግን በቂ እንዳልነበር ተናግረዋል።
የነበረውን የእርዳታ አቅርቦት እንቅስቃሴ ከክልሉ አቅም በላይ መሆኑን በተደጋጋሚ ለፌደራል መንግስት ተሰውቀ ነበር። የፌደራል መንግስት ደግሞ አቅሙን የፈቀደ ነገር ለመረባረብ ይሞክሮ ነበረ። ነገር ግን የሚያስፈልጉ ድጋፎችን ከማቅረብ አኳያ ያው ክፍተቶች የነበሩበት ሁኔታ እንደነበረ ሁላችንም እናስታውሳለን። በተገቢው ጊዜና በሚፈልገው መጠን ቀርቧል ማለት አይቻልም።
በ2014 ዓመተ ምህረት ተፈናቃዮችን መልሶ ማቋቋም ላይም ክፍተቶች መታየታቸውን አረጋግጠናል ይላሉ እንጉዳይ መስቀሌ። ለማሳያነትም በሶማሌ ክልል የነበረውን ሁኔታ አንስተዋል።
የመልሶ ማቋቋም ሂደቶች ብዙ ክፍተቶች እንዳለባቸው መረዳት ይችላል። በተለይ ደግሞ እንደ ሶማሌ ክልል ውስጥ የሚገኙ ተፈናቃዮች ባለፉት 5 አመታት በመፈናቀል ሂደት ውስጥ የሚኖሩ እንደመሆኑ ወይም በእንግሊዘኛው protracted displacement እንለዋለን። የመልሶ ማቋቋም ሂደቱ ትልቅ ትኩረት የሚሻው ጉዳይ እንደሆነ በዚሁ ባከናወናቸው ክትትሎችና ባደረግናቸው ውትወታዎች አረጋግጠናል ማለት ነው።
አቶ መሐመድ ሁሴንም ተፈናቃዮችን መልሶ ማቋቋም ከነበረው ሁኔታ አኳያ ከፍተኛ አቅም የሚጠይቅ ስራ መሆኑን አይተናል ይላሉ።
ተከስቶ የነበረው አደጋ አንደኛ ማህበረሰቡ አፍርቶ የነበረውን የግልም ይሁን የውል ሀብቶች በሙሉ የወደሙበትና የተዘረፉበት ሁኔታ ነው የነበረው። በግለሰብ ደረጃ በማህበረሰብ ደረጃና በተቋማት ደረጃ ወደ 0 መባል የሚቻልበት ተቋም የወደመ ነበር። ስለዚህ ያንን መልሶ ለማቋቋም ከፍተኛ የሆነ አቅም የሚጠይቅ መሆኑን በሚገባ ተረድተናል። አቅም ሲባል ፋይናንሻል አቅም አንድ ነው፣ የቴክኒካል አቅም አለ፣ የሪሶርስ አቅም አለ። ስለዚህ በአጠቃላይ ያንን ተቋማቶችን የግል ንብረትንም ፕላስ ደግሞ ግለሰቦችን ወይም ተፈናቃዮችን ለማቋቋም ከፍተኛ ሀብት እንደሚያስፈልግ የተማርንበት ሁኔታ ነው ያለው።
የተፈናቃዮች ምዝገባ ስርዓቱም ክፍተት እንደነበረበት የኢትዮጵያ ሰብአዊ መብቶች ኮሚሽን በክትትል ማረጋገጡን እንጉዳይ መስቀሌ ገልጿል። የተፈናቃዮችን ጥበቃ ለማጎልበትም እነዚህን ክፍተቶች መሙላት እንደሚያስፈልግ ተናግሯል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች ተከታዩ ርዕስ ደግሞ ነሐሴ 18 እንደገና የተጀመረውን የሰሜን ኢትዮጵያ ጦርነት ተከትሎ በሰሜን ወሎና ዋግምራ ዞኖች የሚገኙ በርካታ የጤና ተቋማት ወድመዋል ወይም ጉዳት ደርሶባቸዋል ሲል የአማራ ክልል ጤና ቢሮ ያስታወቀበትን እናገኛለን። የጦርነቱን እንደገና መጀመር ተከትሎ የህወሓት ታጣቂዎች በገቡባቸው የሰሜን ወሎና የዋግምራ ዞኖች ወደሙ የጤና ተቋማትን አስመልክቶ ጥናት ለማድረግ እንቅስቃሴ መጀመሩንም የቢሮ ኃላፊ ዶክተር መልካሙ ሀብቴ አብቴ ገልጠዋል። በህወሓት ታጣቂዎች ተይዘው በነበሩት በራያ በቆቦና አካባቢው አንድ ተክላላ ሆስፒታል 13 የጤና ጣቢያዎች ለጥገና በማያመች ሁኔታ መውደማቸውን ደግሞ የሰሜን ወሎ ዞን ጤና መምሪያ አመልክቷል። ለዚህኛው ወንጀላ ከህወሓት ወገን የተሰማ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡትን መሰል ወንጀላዎች ግን ማስተባበሉን ዘግበናል። ታጣቂዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በማብራራት ነው የድርጅቱ ቃል አቀባይ አቶ ጌታቸው ረዳ ያስተባበሉት። አስቴር መስጋናው ዝርዝሩን ይዛለች።
ሰማቸው መግለጽ ያልፈለጉ በመንግስት ስራ የሚተዳደሩ የቆቦ ከተማ አስተያየት ሰጪ ነሐሴ 18 እንደገና የተጀመረውን ጦርነት ተከትሎ በቆቦ ከተማ የሚገኘው ጤና ጣቢያ ከፍተኛ ውድመት ደርሶበታል ብለዋል።
ጤና ጣቢያ በጣም ትልቅ በጀት ተበጅቶ ከመሳሪያ እስከ መድኃኒት ድረስ ተሟልቶ ነው የነበረው። ወርልድ ባንክ የሚባል ነበር ነው የዓለም ባንክ መድኃኒቶች፣ መመርመሪያ መሳሪያዎች ገዝቶ ነበር ያዘጋጀው። አሁን ያለው ድባብ ግን ያው በተቃራኒ መስታወቶች ረጋግፈዋል። ጤና ምርመራ የሚደረጉበት መድኃኒቶች ፈሰው ነው የሚታዩት። አንዳንድ ደግሞ ማለት እነሱ ሳይፈልጓቸው ቀርቶ የጣሏቸው መሳሪያዎች አሉ ተሰባብረዋል። እና ያለው ሁኔታ በተለየ የመድኃኒት ብክነቱ ተረጋግጦ የኤችአይቪ መድኃኒቶች፣ ሌሎችም ያው ከሙያ አንጻር የሚታዩ ሲሆኑ ከጥቅም ውጭ ሆነዋል።
በጤና ተቋማቱ ላይ በደረሰው ውድመትና ዘረፋ ምክንያት ሰዎች ለጉዳት እየተዳረጉ መሆኑን የገለጹት ደግሞ ሌላዋ የቆቦ ከተማ ነዋሪ ናቸው። በመድኃኒት እጥረት ምክንያት የሞቱ ሰዎች አሉ ሲሉም ተናግረዋል።
በዚህ ምክንያት ግን የሞቱ ሰዎች ደግሞ በዛው ልክ ነው። ይሄን አጥተው ሁለት ሰዎች ሴቷ በኤችአይቪ ወንዱ ደግሞ ስኳር በሽተኛ ሆኖ የሚገዛ መድኃኒት እንኳ ጠፍቶ በምክንያት ሞተዋል።
የቆቦ ነዋሪ የሆኑት አንዲት እናትም በጤና ተቋም መውደም ምክንያት አገልግሎት ማግኘት እንዳልቻሉ አስረድተዋል።
ህክምና ሆስፒታልም አይሰራም፣ ጤና ጣቢያም አይሰራም። ሁሉም ነገር ያው በችግር ላይ ነው ያሉት። ግን እኔ የማስተንፈስ አቅም ሳጣ ያው ቤተሰብ በዛም በዛም ብለው የግድ ከነሱ ያው በልመና ለማምነው እንዲህ ብላ ትንፋሿ ተቆረጠብን እና በውጋት ተፈታ ምናምን ብለው ያን የሞት ማስታገሻ ዝም ብለው አሞክታሲን ምናምን ያንን አምጥተው ያንን እንድጠቀም አደረጉልኝ እንጂ ያው የለም ወሰድ ህክምና የለም።
የሰሜን ወሎ ዞን ጤና መምሪያ ኃላፊ ሲስተር ፈለቁ መኮንን ደግሞ ህወሓት ከነሐሴ 18 በኋላ ተቆጣጥሯቸው በነበሩ በራያ እንዲሁም በቆቦና አካባቢው አንድ ተክላላ ሆስፒታልና 13 ጤና ጣቢያዎች መጠገን በማይችሉበት ሁኔታ መውደማቸውን ለአሜሪካ ድምጽ አብራርተዋል።
ካሁን ባየነው ልክ ያየናቸው ተቋማቶች ተሞሩ አንድ ሆስፒታልና 3 ወረዳ ላይ ነው ያው ጉዳቱ የደረሰው። በነዛው ውስጥ ያለ አንድ ሆስፒታልና ወደ 13 የሚደርሱ ጤና ጣቢያዎች ዘረፋ እንደደረሰባቸው ነው መረጃችን የሚያሳየው። ሙሉ በሙሉ በሚባል ደረጃ የወደሙ ናቸው።
በሰሜን ወሎና በዋግምራ ዞኖች በሚገኙ የጤና ተቋማት ላይ የደረሰውን ትክክለኛ የጉዳት መጠን ለማወቅ ጥናት እንደሚደረግ የገለጹት ደግሞ የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው።
ሁለተኛ ደግሞ ተመልሰው አደጋ በደረሰባቸው ተቋማት ላይ ያላችሁን ዝርዝር ጥናት እያስጠናን ነው። አሁንም ቢሆን ኢመርጀንሲ ሆኖ የህክምና አገልግሎት ለመጀመር እየሰራን ነው። በዛ አካባቢ ካሉት ከዞን ጤና መምሪያዎች ከወረዳ ጤና ጽሕፈት ቤቶች ጋር ጎን ለጎን ደግሞ የህክምና የመስጠቱንም ስራ
የጤና ተቋማትን ከማውደምና ከመዝረፍ ጋር በተያያዘ ለተነሳው ለዚህ ውንጀላ ከህወሓት በኩል የወጣ ቀጥተኛ ምላሽ የለም። ከዚህ ቀደም የቀረቡበትን መሰል ውንጀላዎችን ግን አስተባብሏል። የህወሓት ቃል አቀባይ ጌታቸው ረዳ ጦርነቱ እንደገና ከተጀመረ በኋላ በሰጡት መግለጫ ተዋጊዎቻቸው የአማራን ህዝብ በሚጎዳ ተግባር ላይ እንደማይሰማሩ በመግለጽ ነው ያስተባበሉት።
ዋክ ሲገባ የጁ ሲገባ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት።
የጤና ተቋማት የመውደም ዜና የተሰማው የሰሜኑን ጦርነት ጨምሮ ከአንድ አመት በፊት በነበሩ ግጭቶች ከወደሙና ከተጎዱ የጤና ተቋማት 85% የሚሆኑት እንደገና መጠገናቸው በተገለጸ በወራት ውስጥ ነው። ይህንኑ የገለጸው የጤና ሚኒስቴር እንዳለው በአማራ፣ በአፋር፣ በቤንሻንጉልና በኦሮሚያ ክልሎች 3666 የጤና ተቋማት ባለፈው አመት በነበሩ ግጭቶች ወድመዋል ወይም ተጎድተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ዓለም አቀፋዊ ርዕሶች ነው የምናልፈው። ባይደን ከባድ አውሎ ንፋስ የቀላቀለ ዝናብ በፍሎሪዳ ክፍለ ግዛት ላደረሰው ጉዳት የፌዴራሉ እርዳታ ቀነ ገደብ እንዲራዘም አደረጉ። ፕሬዚዳንት ጆ ባይደን ትናንት ረቡዕ ከባድ ዝናብ በቀላቀለ አውሎ ንፋስ የተመታችውን ፍሎሪዳን ለመጎብኘት በመሄድ አጥብቀው ከሚተቿቸው የግዛቲቱ አገረ ገዢ ሮን ዲሳንቲስ ጋር ተገናኝተዋል። ዲሳንቲስ ከክፍለ ግዛቱና የፌዴራሉን ትብብር ያደነቁ ሲሆን ባይደንም ለክፍለ ግዛቲቱ የሚሰጠውን ድጋፍ ለመጨመር ቃል ገብተዋል። ከፕሬዚዳንቱ ጋር ወደ ስፍራው የተጓዘው ጆርጌ አጎቢያንና የአሜሪካ ድምጿ አኒታ ፓውል ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
ባለፈው ሳምንት በከፍተኛነቱ በደረጃ 4 የተገለጸውና ሄሪከን ኢያን የሚል ስያሜ የተሰጠው አውሎ ንፋስ የቀላቀለ ዝናብ ከፍተኛ ውድመት አድርሷል። ከ100 በላይ ሰዎችንም ሲገድል በግዛቲቱ የሚኖሩ በቢሊዮን ዶላሮች የሚቆጠር ንብረት በውሃ መጥለቅለቁም ተመልክቷል። ፕሬዚደንት ባይደን ትናንት ረቡዕ በጎርፍ የተጠለቀለቀችውና 87,000 ነዋሪዎች ያሏትን የባህር ዳርቻ ከተማይቱን ሜየርስን ጎብኝተዋል። ሙሉ ለሙሉ ወደ ሪፐብሊካን ባዘነበሉ ነዋሪዎች የተሞላችው ከተማ በአገሪቱ ፈጣን የህዝብ እድገት የሚታይባት ማዕከል ናት። ባይደን የፌዴራል መንግስቱ በአደጋው የተጎዱትን ሁሉ ለመርዳት ቁርጠኛ መሆኑን ገልጸው የፌዴራል ድጋፍ ለ60 ቀናት እንደሚቀጥል አስታውቀዋል። እርዳታው የአሰሳና ለማዳን ስራ የሚውሉ ወጪዎችን፣ የመጠለያ፣ የምግብና ሌሎች የአደጋ ጊዜ ህይወት አድን እርምጃዎችን እንደሚሸፍን ተገልጿል።
Today we have one job and only one job and that's to
ዛሬ አንድ ስራ አለን። አንድ ስራ ብቻ የፍሎሪዳ ህዝብ የሚፈልገውን በሙሉ ማግኘቱን ማረጋገጥ፣ ፍሎሪዳ ውስጥ ያሉ ሰዎች የሚፈልጉትን ነገር ሁሉ ማግኘታቸውን፣ ሙሉ በሙሉ ማገገማቸውን ማረጋገጥ። በዓለም ላይ ካሉ ጥቂት ሀገሮች ከገባንበት ቀውስ በላይ በተሻለ መንገድ ልቀን የምንወጣ እኛ ብቻ ነን።
ፕሬዚደንት ባይደንን አጥብቀው በመተቸት ከሚታወቁ ተጽዕኖ አድራጊዎች ተቺዎች አንዱ የሆኑት ሪፐብሊካኑ የፍሎሪዳ አገረ ገዢ ሮን ዲሳንቲስ የአደጋ ጊዜ ምላሽ ሰጪዎችን ትብብር አድንቀዋል። አገረ ገዢው አጠር ባለው ንግግራቸው ባይደንን በስም አልጠቀሱም።
መራጮች በእውነቱ ለፕሬዚደንቱ እርምጃ ወይንም ለአገረ ገዢው እርምጃ የሚሰጡት ምላሽ ቀድሞውንም እግዚአብሔር በዘፈቀደ ያደረሰው ከሚመስለው አደጋ ወይንም ቅጣት በላይ ነው።
በዲሞክራሲ ማህበረሰብ አደጋዎች መንግስት እንዴት አድርጎ ህዝቡን ማገልገል እንዳለበት የተመረጡ መሪዎችን እንዲያሳዩ ያስገድዳሉ። አንድሩ ሪፍስ ሴንት ሉዊስ በሚገኘው የዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው።
በምርጫው ወቅት መራጮች ለዚህ ነገር ምናልባት ከስድስት ወራት ከአመት ወይንም ሁለት አመታት በኋላ ትኩረት ላይ ሰጡት ይችላሉ። ዲሳንቲስ ግን አሁን ለምርጫ እየተፎካከሩ ነው። ስለዚህ ይሄ ነገር አሁንም እየተፈጸመ ነው። ይሄ ነገር እንደሚነሳ ታውቃላችሁ። በዚያ ላይ ሳቸው ትኩረት የሚስቡ ዕውቅ የፖለቲካ ሰው ስለሚመስሉ በዚህ ሁኔታ ውስጥ በተነገራቸውና ባደረጓቸው ነገሮች እንዴት ሆነው እንደሚወጡ ማየት ተገቢ ይመስለኛል።
በዚህ አመት ትልቅ ብዙ ህዝብ ባለውና በበለጸገው ክፍለ ግዛት በሚካሄደው ምርጫ የሚወዳደሩት ዲሳንቲስ ይህ አጋጣሚ ሌላ ተጨማሪ ፈተና ሊሆን ይችላል ይላሉ። ይሁን እንጂ የመካከለኛው አጋማሽ ምርጫን በተመሰቃቀለ ችግር ውስጥ ያሉት የፍሎሪዳ ሰዎች ቅድሚያ የሚሰጡት ነገር ላይሆን ይችላል። President Biden እንዲህ ብለዋል።
But we know the feeling. That feeling about where am I going to put my head down on a pillow tonight?
ስሜቱን ግን እናውቀዋለን። ዛሬ ማታ ራሴን ከትራስ ላይ የማሳርፍበት ስፍራ የት ነው? ያ የሚሆነውስ እንዴት ነው? ልጆቼ ደና ይሆኑ ይሆን?
ትናንት ረቡዕ እነዚህ ሁለት በፖለቲካ የተከፋፈሉ ሰዎች በአንድ ድምጽ እንዲህ አሉ። ነገሮች ጥሩ ይሆናሉ።
ወደ ቀጣዩ ዓለም አቀፍ ርዕስ ስንሻገር በሩሲያ በኒውክሌር ተቆጣጣሪ ክፍል የሚንቀሳቀስ ባቡር ወደ ዩክሬን ሲሄድ ታይቷል የሚለው ያልተረጋገጠ ዘገባ እየተናፈሰ ባለበት በአሁኑ ወቅት ዋይት ሃውስ ሩሲያ በዩክሬን ላይ የኒውክሌር ጦር መሳሪያ ለመጠቀም መዘጋጀቷን የሚጠቁም ምንም ነገር እንደሌለ አመልክቷል። የኒውክሌር ጦር መሳሪያ ባለሙያዎች ለአሜሪካ ድምጽ እንደገለጡትም ሩሲያ የኒውክሌር መሳሪያ ወደ ዩክሬን ድንበር እያስጠጋች ከሆነ ዩናይትድ ስቴትስ ማወቋ አይቀርም ነው ያሉት። የአሜሪካ ድምጽ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲኒ ሴን ያጠናቀረችውን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ሩሲያ ከዓለም ግዙፉ የኒውክሌር ጦር መሳሪያ ክምችት ያላት ስትሆን ከዩናይትድ ስቴትስ በ10 እጥፍ የበለጠ የአጭር ርቀት የኒውክሌር ጦር መሳሪያዎችና ቦምቦችን ጨምሮ ታክቲካዊ የሚባሉ የጦር መሳሪያዎች እንዳላት ባለሙያዎች ይናገራሉ። እንደ አውሮፓውያን አቆጣጠር በመጋቢት 2018 ዓ.ም የሩሲያው ፕሬዝዳንት ቭላድሚር ፑቲን በዓለም ዙሪያ በየትኛውም ስፍራ መድረስ የሚችሉና ሊጠለፉ የማይችሉ ያሏቸውን አዳዲስ የጦር መሳሪያዎች አሳይተው ነበር። ፑቲን በዩክሬን ወታደራዊ ኪሳራ እየደረሰባቸው ባለበት በዚህ ወቅት ሩሲያን ለመጠበቅ በእጃቸው ያለውን ማንኛውንም መንገድ ለመጠቀም ዝተዋል። ይህን ተከትሎ እየተናፈሰ ያለውን ሩሲያ የኒውክሌር ጦር መሳሪያዎችን ወደ ዩክሬን ድንበር እያስጠጋች ሳይሆን አይቀርም የሚለውን ያልተረጋገጠ ዘገባ አስመልክቶ ዋይት ሃውስ ባለፈው ማክሰኞ ምላሽ ሰጥቷል። የዋይት ሃውስ ፕሬስ ጸሐፊ ካሪን ዣምፒየር
We take any nuclear weapons or nuclear saber rattling
የትኛውንም የኒውክሌር ጦር መሳሪያ ወይም በኒውክሌር የሚደረግ ማሳሪያ በቁም ነገር ነው የምንመለከተው። ነገር ግን የራሳችንን ስትራቴጂካዊ የኒውክሌር አቀማመጥ ለማስተካከል የሚያበቃ ምንም ምልክት እንዳላየን ወይም ሩሲያ የኒውክሌር ጦር መሳሪያዎችን ለመጠቀም እየተዘጋጀች መሆኑን የሚጠቁም ምንም ነገር እንዳልደረሰን መናገር ፈልጋለሁ።
የውጊያ ሽንፈት እየደረሰባት ያለችው ሩሲያ ወታደራዊ ምልመላ የጀመረች ሲሆን ይህም በመቶዎችና በሺዎች የሚቆጠሩ ሩሲያውያንን ሀገራቸውን ጥለው እንዲሰደዱ እያደረገ ነው። የብሔራዊ ደህንነት ባለሙያ የሆኑት ሚሼል ዋለርስቲን እንደሚሉት ፑቲን የኒውክሌር የጦር መሳሪያ የሚጠቀሙ ከሆነ ለረጅም ጊዜ የኖረውን ክልከላ የሚጥስ ይሆናል።
Were he to do so, this would be crossing a red line that no country has crossed.
ይሄ ከሁለተኛው የዓለም ጦርነት አንስቶ የትኛውም አገር አልፎት የማያውቀውን ቀይ መስመር ማለፍ ይሆናል። አሳሳቢው ነገር በየጊዜው ወደ አንድ ጥግ እየተገፋና አማራጮቹ እየጠበቡ በሄዱ ቁጥር ኪቭ የሚገኘውን የዩክሬን መንግስት ለማስወገድ ወይም ይህን ማድረግ ይችላልው ለማለት አነስተኛ የአጭር ርቀት የኒውክሌር ጦር መሳሪያ ሊጠቀም ይችል ይሆናል። ምናልባትም በሂሮሺማና ናጋሳኪ ላይ ጥቅም ላይ ውሎ ከነበረው በጣም ያነሰ።
ሌሎች ባለሙያዎችም ሁኔታው እንዳሳሰባቸው ይገልጻሉ። ጄምስ አክተን ካርጌኒ ፈንድ ለዓለም አቀፍ ሰላም በተሰኘው ተቋም የኒውክሌር ፖሊሲ ፕሮግራም ተባባሪ ዳይሬክተር ናቸው።
I think if this war goes in a very bad direction for Putin
ይህ ጦርነት ለፑቲን በመጥፎ አቅጣጫ የሚሄድ ከሆነ ከባድ ወታደራዊ ሽንፈት ካጋጠመው ስልጣኑ አደጋ ላይ ከወደቀና የሩሲያ ኢኮኖሚ ውድቀት አፋፍ ላይ የደረሰ ከመሰለ ሩሲያ የኒውክሌር ጦር መሳሪያዎችን ልትጠቀም አትችልም ለማለት አልደፍርም። ይህ የሚሆን አይመስለኝም። ነገር ግን የቀዝቃዛው ጦርነት ካበቃ ወዲህ ካለው ከየትኛውም ጊዜ የበለጠ አሁን ሊሆን የሚችል ይመስለኛል።
አክቶን አክለው ምንም እንኳን ፑቲን ደፋር ቢሆኑም በዩክሬን ላይ የሚያደርጉትን ጦርነት ለማሸነፍ የኒውክሌር የጦር መሳሪያዎችን መጠቀም ይችላሉ ብለው አያስቡም ይላሉ።
The goal is to terrify Ukraine, its western backers, the United States in particular.
አላማቸው ዩክሬንና ምዕራባዊ ደጋፊዎቹን በተለይ ደግሞ ዩናይትድ ስቴትስን ማስፈራራት ነው። የጦርነቱ መባባስ ሁሉን አጠፍ የሆነና የከፋ የኒውክሌር ጦርነት ስጋት እንዲያስፈራራቸውና ወደ ኋላ እንዲመለሱ ስምምነት እንዲያደርጉ ወይም ለፑቲን ራሳቸውን የማዳኛ አጋጣሚ እንዲፈጥሩ ሊያደርጋቸው ይችላል በሚል
የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት ኃይላቸው በመስራቅና በደቡባዊ ዩክሬን የሚገኙ በደርዘን የሚቆጠሩ መንደሮችን መልሰው በመያዝ ፈጣን ድል እያስመዘገቡ ነው። የሩሲያ መከላከያ ሚኒስትርም የሩሲያ ወታደሮች የዩክሬንን የመልሶ ማጥቃት ዘመቻ በማፈግፈግ ወደ ኋላ መውጣታቸውን አምኗል። የኒውክሌር ባለሙያዎች ለአሜሪካ ድምጽ እንደተናገሩት ግን ፑቲን የኒውክሌር ጦር መሳሪያዎችን ወደ ዩክሬን ቢያስጠጉ ዩናይትድ ስቴትስ ስለ ጉዳዩ ማወቅ አይቀርም።
ዓለም አቀፍ ርዕሶች ላይ ላተኮሩ ዘገባዎች ደረጀ ደስታንና ስምኝሽ ቆየና አመሰግናለሁ። አድማጮች አሁን ልዩ ማሳሰቢያ። የተከበራችሁ አድማጮች ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓመተ ምህረት ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ህብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎችን ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና የሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ሁሉ ቀናት በቀጥታ እንዲተላለፉ እናደርጋለን። ትኩስ መረጃዎች ከደቡብ አፍሪካና ከሌሎች አካባቢዎችም እንዲደርሷችሁ እንጥራለን። የእናንተንም ተሳትፎ ውይይቶችን ተንታኔዎችንና ዘጋቢዎቻችንን በአለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶቻችሁንም እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምጽ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ48 መሆኑን ያመለክታል። ወደ ቅንብሮቹ እንዝለቅ። በወጣቶች የተመሰረተ የግብርናን ጤናንና ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። እፉዬ ገላ ይባላል። ከተመሰረተ ጥቂት አመታት ያስቆጠረው ተቋም አዲስ የንግድ ፈጠራ ሐሳብ ያላቸውን ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር የማቀናጀት ስራም እንደሚሰራ ተገልጧል። ስለ ድርጅቱ የበለጠ ለማወቅ ሀብታሙ ስዩም የእፉዬ ገላ ድርጅትን አጋር መስራች ዳግማዊ በድሉን አነጋግሯል። ዳግማዊ ከድርጅቱ ስያሜ መነሻ ነው የሚጀምረው።
ፍየገና ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። ፍየገና ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይና መስፋት ጸባይ ያለው ተክል አይነት ፈረንጅ ዳንዲላይን የሚሉት ማለት ነው። እኛም ፍየገላ ብለን ራሳችን እንትን ያለ ሶ እንደ አንድ ሳይድ ዊ አክሰስ ስታርታፕ አግሪጌተር ተራባቸው አራት ሪዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን፣ በጣም ደግሞ በጣም ስፔሻላይዝ እናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለን ጠቀስ አድርገኸዋል በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኸኝ ነበር። የተወሰኑትን እስቲ ንገረኝ። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሐሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለ። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም፣ ግን አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ሰጊ ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲሳይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ለፋለፉት 2 ዓመታት እየሰራን ያለነው አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው እኚህ ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የሚወሰድ ነው የዛሬ 2 ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ሰርቲፊኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም የሚመስሉ ግን ስለ ምርት ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት፣ እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በሰብአዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስቲ በጥቂት ንገረን።
መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። 10ኛ ክፍል ከ10 ሲደመር 1 10 ሲደመር 2 ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ የመጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤቶች ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት ያደረግነው። በዛን ጊዜ ፒኤችዲን በሚሰራ ሃኒንግ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያህል ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በሳፈል ዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ለመላ ጌም ብለው ኦንላይን they can actually for free መጫወት የሚችሉት ጌም ነው።
ዳግማዊ ከመለያየታችን በፊት በስካሁን ብዙዋችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራል?
እንዳልነው ለባለፉት 5-6 አመታት በመሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አለ በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም እናመጣውን ነገር እኛው ሪሰርች አድርገን እኛው ኢንስትሩመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን the past 2-3 years ያሰራናቸው የአዌርነስ ክሬሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚካናወኑ ኦልሞስት ሁሉም ኮንሰርቶች ላይ we have like awareness create ምናደርግባቸው ቡዞች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋም ምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ያደረግነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄን የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማዊ በድሉ። እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፕፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁ እናመሰግናለን።
እኔም ሀብታሙንና እንግዳውን አመሰግናለሁ። አድማጮች አሁን ማሳሰቢያ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
እንዴት እንደምታገኙን ነበር ለማስተዋወስ ያሰማናችሁ። አድማጮች ልዩ ማሳሰቢያችንን ባጭሩ ላስተዋውስ። ተመልካቾችና ተከታታዮቻችን ቅዳሜ መስከረም 28 2015 ዓ.ም ምረት ደቡብ አፍሪካ ውስጥ ሊካሄድ በአፍሪካ ህብረት የተያዘው የኢትዮጵያ የሰላም ንግግር ዜናዎች ያለመዘግየት እንዲደርሷችሁ በማሰብ የቅዳሜና እሁድ ስርጭቶቻችንን እንደ መደበኛዎቹ የሳምንቱ ቀናት ሁሉ በቀጥታ እናስተላልፋለን። ትኩስ መረጃዎች ከደቡብ አፍሪካና ከሌሎች አካባቢዎች እንዲደርሷችሁ እንጥራለን። የእናንተንም ተሳትፎ ውይይቶችን የትንታኔ እንዲሁም ዘጋቢዎቻችን በዓለም ዙሪያ ከያሉበት የሚያሰባስቧቸውን አስተያየቶች እናስተናግዳለን። አብራችሁን ሁኑ፣ ተሳተፉ። የአሜሪካ ድምጽ አድማጮች፣ ለዕለተ ረቡዕ ሐሙስ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች የተሰናዳው ዝግጅት እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ሰናብታለሁ። ነገ ምሽት መልሰን እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።